ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ለመሆኑ ግመሉ በሕይወት አለ?
ግመሉ በሕይወት አለ፣ ግን ትናንት የነበረው ግመል ላይሆን ይችላል። እንግዲህ ደረጃዎች አሉ፣ ሕይወት አለው የለውም ብሎ ደረጃዎች አሉ፣ ግን በሕይወት አለ። ትናንት የነበረው ይረግጥ የነበረው ግመል ላይሆን ይችላል። ዞሮ ዞሮ አለ።
ውሾች ውስጥ ውሾች ናቸው።
ዶክተር መረራ ጉዲናን ይዘናቸዋል።
ደቡብ ክልል በአዲስ አወቃቀር
አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው።
አቶ ሚሊዮን ማቴዎስ የደቡብ ክልል ፕሬዚዳንት ናቸው። አነጋግረናቸዋል።
እሁድ መስከረም 6/2011 ዓ.ም።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ለሰዎች ሕይወት መጥፋት፣ የአካል ጉዳትና መፈናቀል ምክንያት የሆኑ ወደ 70 የሚጠጉ ተጠርጣሪዎች እስካሁን በቁጥጥር ስር መዋላቸውን በኦሮሚያ ልዩ ዞን የቡራዩ ከተማ አስተዳደር አስታውቋል። የከተማዋ አስተዳደር ከንቲባ አቶ ሰለሞን ፈዬ ማምሻውን ለአሜሪካ ድምፅ እንዳስረዱት ጥቃቱን የፈጸሙት ወንጀለኞችም የየትኛውንም ብሔር የሚወክሉ አይደሉም። የደረሰው የጉዳት መጠንም እየተጣራ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የአይን እማኞችና ተጎጂዎች ለአሜሪካ ድምፅ እንዳስረዱት በቡራዩ ከተማ አሸዋ ሜዳና አካባቢው የተፈጸመው ጥቃት ሞትን ጨምሮ ከፍተኛ ጉዳት አድርሷል። የኦሮሚያ ፖሊስና የቡራዩ ከተማ አስተዳደር እንደጠቀሱት ምን ያህል ሰዎች እንደተገደሉና እንደተፈናቀሉ ለጊዜው የተጠናቀረ የቁጥር መረጃ የለም። ቁጥሩ የማጣራቱ ሂደት እንደተጠናቀቀ ይፋ ይደረጋል ሲሉ ነው የቡራዩ ከተማ አስተዳደር ከንቲባ አቶ ሰለሞን ፈዬ ማምሻውን ለአሜሪካ ድምፅ የገለጹት። ጥቃቱን የፈጸሙት ወንጀለኞችም የትኛውንም ብሔረሰብ አይወክሉም ብለዋል ከንቲባው።
ይሄ ብሔርን ትኩረት ያደረገ ግጭት አይደለም። እኛ እንደገመገም ነው፣ እስካሁን በገመገም ነው። በአንድ ብሔረሰብ ላይ ብቻ የደረሰ አይደለም፣ ከሁለቱም የተጎዱ አሉ። ዝርፋውንም በተመለከተ የአንድ ብሔር ላይ የተደረገ አይደለም፣ ከሁሉም ብሔር ውስጥ ያለ ድርጊት ነው። ይሄ ብሔር ተኮር አይደለም፣ እንደገና የሁሉንም ብሔር የሚወክለው አይደለም። ድርጊቱ ተራ ወንጀል ማለት ይቻላል። በተለይም ኦነግን ለመቀበል በሚደረገው ዝግጅት ላይ በሰንደቅ ዓላማ ጉዳይ አዲስ አበባ ከተማ ድንበር ላይ በተፈጠረ የመጀመሪያ ቀን ችግር የተወሰኑ ቡድኖች ለምን ተከለከል በሚለው የተነሳና አብዛኛው አቀባበሉን ለማሳመር በድምቀት እንዲከበር ለማድረግ የፈለጉት በሙሉ ወደዚህ ተልእኮ የመጡበትን ዓላማ ጨርሰው ህዝቡን በየደረጃ ወጥቶ እያስተናገዳቸው በስነ ስርዓት ወጥተው በስነ ስርዓት የተመለሱ ሲሆን የተወሰኑ ቡድን የራሳቸው ዓላማ ለማስፈጸም እንዲሁም ዝርፊያና በሌብነት የተሰማሩ የተወሰኑ ቡድኖች ናቸው ይህንን ድርጊት የፈጸሙት።
ለምን ማስቆም አልቻለም? የከተማው አስተዳደር፣ የጸጥታ ኃይል፣ የክልሉም የፌዴራሉም እንዴት ይሄ ሁሉ እስኪሆን ፈጥነው አልተንቀሳቀሱም የሚሉ አስተያየቶችም እየተደመጡ ነው። አቶ ሰለሞን እሶም ሰምተው ሊሆን ይችላል በተለያዩ መንገዶች። ምንድን ነው ለዚህ ምላሻችሁ?
በትክክል ፈጥነን ደርሰናል የሚል እንትን አለኝ። ከፌዴራል ጀምሮ እስከ ቀበሌ ያለው ህብረተሰብ በሙሉ ሳይጀመር ነው ቅድሚያ ዝግጅቱ ጀምሮ ምንም አይነት ችግር እንዳይከሰት፣ የትራፊክ ችግር እንኳን እንዳይከሰት ህዝቡ በተለይም ወጣቱ፣ የሀገር ሽማግሌዎችና አባገዳዮች ከምዕራብ አካባቢ የመጡትን ወንድሞቻቸውን እየተቀበሉ እያስተናገዱ ነው ወደዚህ ፕሮግራም የላኳቸው። ዝግጅቱ ከመጀመሪያ ሆኖ ነው። ከዛም አልፎ ግጭቱ ከተፈጠረ በኋላ ባለበት ለማስቆም በጣም ከፍተኛ የሰው ኃይል የጸጥታ አካላት ማስተዳደሩም ቶሎ ለማስቆም ሞክረዋል። ነገር ግን አሁን ቀበሌው በጣም የተበታተነ በመሆኑ በጣም ትላልቅ ቀበሌዎችና ሰፊ ህዝብ ያለበት በመሆኑ ያለበት የኔትወርክ ችግር ባለበት ሁኔታ በመፈጠሩና አንድ ቦታ ሲያረጋጉ በየቦታው በአንድ ጊዜ ስለተፈጠረ ብቻ ነው እንጂ በአስቸኳይ በፍጥነት አልተደረሰም የሚል ነገር የለውም። ዞሮ ዞሮ እንደዛም ተሰርቶ የተፈጠረውን ክሳራ በአግባቡ ማስቆም አልተቻለም። ይሄ መደረግ የለበትም። ያው ይሄን አደጋ ማንንም በላይ እኛንም የሚያሳዝነን ነው ማለት ነው።
አሁን ዋስትናው ምንድነው? ሰዎች እንዲመለሱ አቶ ሰለሞን ሰዎች ወደ ቀያቸው እንዲመለሱ ተረጋግተው የቀደመ ኑሯቸውን እንዲቀጥሉ ያንን ቢያስቡ ምን አይነት የጸጥታ ዋስትና አላቸው? አሁን ሰሞኑን ከተፈጠረው ሁኔታ አንጻር ማለት ነው።
ሰሞኑን የተፈጠረው ሁኔታ እርግጥ ዘላቂ አይደለም። አንድ ግጭቶች ይፈጠራሉ። አሁን ግጭቱ ተቆጣጥሯል በጸጥታ አካላት፣ በተለይም በቡራዩ ከተማ አካባቢ ያለው ህብረተሰብና ወጣቱ ሙሉ በሙሉ ችግሩን ለጊዜው ቆሟል። በአስተማማኝነት ግን ዋስትናቸው አንደኛ ህገ መንግስቱ ነው፣ ሁለተኛ አብሮ የሚኖረው ህዝብ አብሮ የተወለደ ህዝብ ስለሆነ በውይይት የሚፈታ ጉዳይ ነው። በጣም የማይመለስ ጉዳይ አይደለም፣ መመለስ የሚቻል ነው። ህገ መንግስቱ ይፈቅድላቸዋል። ማንኛውም ዜጋ በሰላማዊ መንገድ ሄደው መስራት ይችላሉ። ዛሬም የተሰባሰበው የህብረተሰቡ አካላት የተስማማንበትም ጉዳይ ይሄ ነው። ስለዚህ ህብረተሰቡ ራሱ እነሱም መመለስ እንደሚችል አብሮ መኖር እንደሚችሉ በደንብ ነው የታየው። ከተፈናቃዮችን ጭምር ይነሳ የነበረው ሀሳብ ከተፈጠረው አካሄድና ድርጊቱ በጣም ከፍተኛ ነበረ። ሌላ ብሔር ላይ ትኩረት አደጋ ከዚህ የበለጠ እንዳይደርስ የኦሮሞ ህዝብ በጣም ነው ያቀፈን። አሁንም ያጣ እነሱ ጋር አሁንም ኑሯችን መቀጠል እንችላለን የሚል አስተያየት እያነሱ ናቸው ያሉት።
አሁን ስለተደረገው ውይይት እየነገሩኝ ነበር። እስኪ በደንብ ይንገሩኝ፣ መቼ ነው የተወያያችሁት? ከየት የተወጣጡ የህብረተሰብ ክፍሎች ናቸው? እነማን ተሳተፉ? እሱን ያብራሩልኝ።
ዛሬ ነው ውይይቱን ያደረግነው። ውይይቱ ከሁሉም ቀበሌ የሀገር ሽማግሌዎች ተሳትፈውበታል፣ ወጣቶች ተሳትፈውበታል፣ አባገዳዮችና የእምነት መሪዎች ተሳትፈውበታል። ይህንን እምነት በመድረኩ ላይ የተወያየ ነው ነው። ስለዚህ ይህንን ወደ ቤታቸውን የሚመልሰውንም አካል እነኝን ነው። ኮሚቴ ከመስተዳደር አካላት ጋር ከራሳቸው ህብረተሰቡ ተነሳሽነት ወደ ቀያቸው የሚመልስ የተፈናቀሉትን መልሶ የሚያቋቁም ኮሚቴ ከህብረተሰቡ የተቋቋመ ስለሆነ ህብረተሰቡ ራሱ ስለሚመልሰው ዋስትናቸው ይሆናሉ ብዬ አስባለሁ።
የመጨረሻ ብዬ ነበር አቶ ሰለሞን ከፈቀዱልኝ ብቻ አንድ ጥያቄ ላክልና እነዚህ አሁን ወንጀለኞች ያሏቸው ድርጊቱን የፈጸሙት ሰዎች ወይ ወጣቶች በተለያዩ የአካባቢያችሁ ቀበሌዎች የሚኖሩ ናቸው ወይስ ከተለያዩ ሌሎች አካባቢዎች የመጡ ናቸው? ይታወቃሉ? የተደረገ ማጣራት አለ በዚህ ዙሪያ?
አሁን ይሄ በድርጊቱ ላይ የተሳተፉ ሰዎች በቁጥጥር ስር ውለዋል። አብዛኛዎቹ በጸጥታ አካላትና በህብረተሰቡ ጥቆማ በቁጥጥር ስር ውለዋል። ከየት መጡ የሚለውና ምን አይነት ድርጊት ሲፈጽሙ ነው የተያዙት፣ ለምንስ ተያዙ የሚለው ፖሊስ እያጣራ ነው ያለው።
ምን ያህል ይሆናሉ የተያዙት?
የሚያዙ ሰዎች ኦልሞስት አሁን በጣም ሰፊ ነው። አሁኑ መረጃም እየጨመረ ስለሚሄድ ስግድም እስከ 10 ሰዓት አካባቢ ወደ 70 የሚሆኑ ተጠርጣሪዎች በቁጥጥር ስር ውለዋል።
በዚህ ድርጊት ተሳትፈዋል የተባሉ ማለት ነው?
የተጠረጠሩት እና በፖሊስ ቁጥጥር ስር የዋሉት።
በዚህ ጥቃት ምክንያት ከተፈናቀሉት ሰዎች የተወሰኑት በከተማዋ አስተዳደር ግቢ፣ ሌሎቹ ደግሞ ዶኖ በሚባለው አካባቢ በቀበሌ ግቢ ውስጥ መጠለላቸውን ከንቲባው ጠቁመዋል። የተቀሩት ደግሞ ወደ አዲስ አበባ መምጣታቸውን፣ በአስኮ ገብርኤል ቤተ ክርስቲያንና በትምህርት ቤቶች ውስጥ ተጠልለው እንደሚገኙም ለማወቅ ተችሏል። የአዲስ አበባ ከተማ አስተዳደር ባለስልጣናትም በዛሬው ዕለት ጎብኝተዋቸዋል። በቡራዩ ያሉትንና ወደ አዲስ አበባ የሄዱትን ከነገ ጀምሮ ወደ ቀያቸው ለመመለስ እየተሰራ መሆኑን ከንቲባ ሰለሞን ፈዬ አክለው አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ዛሬ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር አዴል አህመድ አል ጁቤር ጋር ሆነው ከጂዳ በጋራ በሰጡት ጋዜጣዊ መግለጫ በኢትዮጵያና ኤርትራ መሪዎች መካከል ታሪካዊ ሲሉ በጠሩት የሰላም ስምምነት ፊርማ ስነ ስርዓት ላይ በመገኘታቸው ደስታቸውን ገልጸዋል። በዚህ ስምምነት መሠረት ከ20 ዓመታት በላይ የዘለቀ ግጭት አብቅቷል። ባለንበት ዓለም ብዛት ያላቸው ግጭቶች ሲራቡና ማለቂያ የሌላቸው ሲሆኑ በእነዚህ ሁለት አገሮች ስምምነት መደረሱ ጠቃሚ ትርጉም አለው ብለዋል ዋና ጸሐፊ ጉቴሬስ። የሳውዲው ንጉስና መንግስት ሁለቱን ሀገሮች አቀራርበው ለሰላም ስምምነቱ መፈረም በማብቃታቸው አመሰግናለሁ ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያሉባቸውን ከፍተኛ ችግሮች ተቋቁመው በሀገራቸው ታሪክ አዲስ ምዕራፍ በመክፈታቸው እንዲሁም የኤርትራው ፕሬዝደንት ኢሳያስ አፈወርቂ ለሰጡት አፋጣኝ አዎንታዊ ምላሽ ምስጋና ይገባል ሲሉም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በጋዜጣዊ መግለጫቸው ተናግረዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በዛሬው የትዊተር መልእክታቸው ከ2016ቱ የምርጫ ዘመቻ ጋር በተያያዘ የሩሲያ እጅ እንዳለበት እየተካሄደ ያለው የወንጀል ምርመራ ሕጋዊ አይደለም ብለዋል። ያቀረቡት ማስረጃ ግን የለም። ልዩ ምርመራውን የያዙት ሮበርት ሞለር የተሰየሙት በፍትህ ሚኒስቴር ሲሆን የተያዘው ምርመራ ሕጋዊ ነው ሲሉ ዳኞችም አረጋግጠዋል። ሚስተር ትራምፕ ከዚህ ቀደም እንደሚሉት የምርጫ ዘመቻቸው ከሩሲያ ጋር የዶለተው ሴራ የለም፣ ያን የሚሉት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ብቻ ናቸው ብለዋል። የሮበርት ሙለርን መርማሪ ቡድንም የተቆጡ 17 ዲሞክራቶች ሲሉ ጠርተዋል። በመጨረሻም ስፖርት። በዛሬው የበርሊን ማራቶን አዲስና አስገራሚ ክብረ ወሰን ተመዝግቧል። ኬንያዊው ኢሉድ ኪፕቾጌ ዛሬ ያስመዘገበው አዲሱ የማራቶን ሬኮርድ 2:01:39 ነው። በሪዮ ዲ ጄኔሮ ኦሊምፒክስ የወርቅ ሜዳሊያ ተሸላሚው ኪፕቾጌ በመንገዱ ግራና ቀኝ ሆኖ ድጋፉን ይሰጥ የነበረውን ብዙ ሺህ የበርሊን ከተማ ነዋሪ ሩጫው ተጀምሮ እስኪያልቅ አስደንቋል። ኪፕቾጌ ከቀድሞው የማራቶን ሬኮርድ ላይ ከአንድ ደቂቃ በላይ አንስቶለታል። በሴቶቹም ያሸነፈችው ኬንያዊት ናት። ግላዲስ ቼሮኖ የኮርሱን ሬኮርድ አሻሽላ በ2:18:10 አጠናቃለች። አድማጮች፣ ዜናው ይኸው ነው። ቀጣዩ የእሁድ የአንድ ሰዓት ልዩ ቅንብር ቀደም ብሎ የተቀረጸ መሆኑን ገልጻለሁ። በዜናው ላይ እንደሰማችሁት በቡራዩ አካባቢ ስለደረሰው ግጭት ዘጋቢዎቻችን ነገም በስፋት ሽፋን የሚሰጡት መሆኑን ከወዲሁ ለመግለጽ እፈልጋለሁ። አሁን ቀደም ሲል ከትላንት በስቲያ ወደ ተቀረጸው ልዩ የእሁድ ምሽት ዝግጅት ይሆናል የምንሸጋገረው። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 6 2011 ዓ.ም ምሽት ፕሮግራም ነው። ጽዮን የኔና ያንቺም መልካም ምኞት መልካም መልእክት ነው። በቸር
ማደር በቸር ይደር
ሁሉም በቸር ይደር የመልካም ምኞት ዝማሬ። ቴዎድሮስ ታደሰ እናመሰግናለን።
እናመሰግናለን። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ዶክተር መረራ ጉዲና ስለአሁኑና ስለመጪው ጊዜ ይናገራሉ።
የኦሮሞ ፌዴራሊስት ኮንግረስ መሪና ከፌዴራላዊ ዲሞክራሲያዊ አንድነት መድረክ አመራር አባላት አንዱ የሆኑት ዶክተር መረራ ጉዲና ሰሞኑን ያሉት አሜሪካ ነው። በዩናይትድ ስቴትስ የተለያዩ አካባቢዎች እየተንቀሳቀሱ ደጋፊዎቻቸውን ያነጋገሩ ናቸው። ወደ ስቱዲዮአችንም ጎራ ብለው ነበርና ሰለሞን አባተ አነጋግሯቸዋል።
ዶክተር መረራ ጤና ይስጥልን። በቅድሚያ እንደምን ዋሉ? እንኳን ደህና
እንኳን ደህና ቆያችሁኝ።
እንዴት ነው ጤንነቱ ዶክተር መረራ?
አይ ደህና ነኝ፣ በጣም ደህና ነኝ።
በጣም ደህና ነው። ስራ እንዴት ነው?
ስራ የፖለቲካው ስራ በጣም በስፋት ለመስራት እየሞከርን ነው። ሌላው እንግዲህ መስከረም ላይ ወደ ትምህርት ቤት ተመለስ ተብያለሁ። ከዛ በኋላ ነው የማየው።
ስለዚህ ስራው ረፍት
ላይ ስለሆነ
መደበኛ ስራውንም እንደገና
አሁን እንደገና ከአራት አመት በኋላ ተመለስ ተብያለሁ። ከሐምሌ አንድ ቀን ጀምሮ ደሞዝም ያው ከሐምሌ አንድ ቀን ጀምሮ ተብያለሁ።
ያለፈው ተከፍሎታል?
አልተከፈለኝም። እሱና እንዳውም ከሁሉም በላይ ይሄ ሙሉ ፕሮፌሰር የመሆኑ እድለን እዛን ጊዜ ገፍቶ አጨናግፏል። አሁን ክፍያው ብቻ ሳይሆን ከሁሉም በላይ የማዕረግ እድገቱን እፈልጋለሁ።
አሁን እሱን ጥያቄ ላመጣ ነበረ በንግግራችን ውስጥ ዶክተር መረራ እያልኩ ልቀጥል ወይስ ፕሮፌሰር መረራ እያልኩ ልጥራዎት?
ኦፊሻሊ ዶክተር ነኝ።
ዶክተር መረራ እርስዎ የታሰሩ ጊዜ ግመሉ በጣም ተፈራገጠ የሚሉ ሰዎች እንሰማ ነበረ። ምክንያቱም በሰላማዊ ትግል በጣም ብዙ መስዋዕትነት ከከፈሉ ሰዎች፣ ብዙ ድምጻቸውን ሲያሰሙ ከነበሩ ሰዎች አንዱ እርስዎ ነዎት። በዛ ላይ ከአውሮፓ ፓርላማ ንግግሮ መልስ ነበረ የተያዙትና ግመሉ ምነካው መጨረሻው ላይ ደረሰ ወይ የሚል ወሬ ነበር። እና ግመሉ በህይወት አለ ብለው ያምናሉ?
ግመሉ በህይወት አለ፣ ግን ትናንት የነበረው ግመል ላይሆን ይችላል። እንግዲህ ደረጃዎች አሉ፣ ህይወት አለው የለውም የሚለው ደረጃዎች አሉ፣ ግን በህይወት አለ። ትናንት የነበረው ይረግጥ የነበረው ግመል ላይሆን ይችላል፣ ዞሮ ዞሮ አለ።
ውሾች ውስጥ ውሾች ናቸው።
ሁሉም የተቀያየሩ ነገሮች አሉ፣ ምንም ጥያቄ የለም። ቢያንስ የለውጥ መንፈስ አለ። የለውጥ መንፈሱ እንግዲህ የት አድርሶ ይቆማል ያቆመናል? ይሄ የኢትዮጵያ ህዝብ የመጨረሻ እድል ነው ወይ?
ምን ለማለት ፈልጌ ነው፣ ያ ጩኸት ይባል የነበረው ነገር ጩኸት ብቻ ነበር ወይ?
ጩኸት ብቻ አይደለም። አንድ ህዝብ በተለይ ወጣቱ በአዲስ ጉልበት፣ ለውጥ ፈላጊው ትውልድ በአዲስ ጉልበት ተንቀሳቅሷል። እዚህ ይዘ የመጣው መጽሐፌ ላይ 2007 ምርጫ ላይ ወዲያውኑ ነው ምርጫው እንዳለቀ የጻፍኩኝ። ሁለት ስትራቴጂ ነበር ይዘን ምርጫ ውስጥ የገባ ነው። አንደኛው በፈረንጆችን በምንም ያስወሩ ነበር። መቶ መቀመጫ ምን መቀመጫ ኢህአዴግ ሊለቅ ይችላል ብሎ ያስወሩ ነበር። ስለዚህ ከዛ ከተቃዋሚ ወገን
ለማሳተፍ ማለት ነው
የምናገኘውን የተሻለ መቀመጫ ለማግኘት
ተሰፍሮላችሁ ማለት ነው።
አዎ ለሱ ነው ተሰፍሮ ከሚሰጠን የተሻለ ለማግኘት ድርጅታችን ተንቀሳቅሷል። ዋናው ግን ትግሉን አንድ እርምጃ ወደፊት መውሰድ ነበር፣ በተለይም ወጣቱን ለማንቀሳቀስ ነው። እንዳውም ያ አመፁ ከመነሳቱ በፊት እኔ እዚህ መጽሐፍ ላይ ያስቀመጥኩኝ የሚጋጩ ህልሞች የምሎ ላይ የመጀመሪያው ስትራቴጂ ዜሮ ወጥተናል፣ ተዘርፈናል። የህዝብ ድምፅ ሙሉ በሙሉ በሚባልበት ደረጃ ተዘርፈዋል። ግን ሁለተኛው ስትራቴጂያችን ሰርተዋል። አምባገነናዊ የፖለቲካ ስርዓትን ለመሸከም ትከሻ የሌለው አዲስ ትውልድ ተፈጥሯል የሚል ነበር። በአንድ ወር ነው ሁለት ወር ውስጥ ያ ተጀመረ። ያግም ሊያንገዳግድ የሚችል አዲስ ትውልዱ ወደ ትግሉ መግባቱ በጣም ደስተኛ ነኝ።
በ2008 ዓ.ም ነበረ ይህንን መጽሐፍ
መጀመሪያ ላይ ነበር አንድ ወርም አካባቢ ነው መሰለኝ ወደ እንትን እንደገባ ሳይወጣ ነው ከዛ ይወጣው ባንድ ወር ውስጥ ነው ያ የወጣቱን ግስጋሴ ቀሮ የሚባለው ግስጋሴ አዲስ ግስጋሴ ጀመረው አሁን ያደግንም እዚህ ያደረሰው እኛንም ከስር ቤት ያስፈታው ግስጋሴ በዛ ጊዜ ነው ተጀምሮና አይታይ ነበር።
ዶክተር መረራ ከዚህ ከኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች ወይም የያደ ቆርጦ ቀጥል ፖለቲካ ብለው በታህታይ ርዕስ ያስቀመጡት መጽሐፍ ከመውጣቱ ጥቂት ቀደም ብሎ ያወጡት ጽሑፍ ነበረ። ከአጽያዊ አገዛዝ እስከ አብዮታዊ ዲሞክራሲ ከ1953 እስከ 2003 ዓመተ ምህረት በሚል ርዕስ በ2006 ዓመተ ምህረት ማለት ነው ያወጡት። እንደዚህ ብለው ነው እርሱ የተረጎሙት። ኢትዮጵያ from autocracy to revolutionary democracy 1962 to 2011 የሚል ነበርና በዛ ላይ የተለያዩ እርሶ ግምታዊ ሁኔታዎች ሊመጡ የሚችሉ ግምቶች ብለው እንደ ሴናሪዮስ ያስቀምጧቸው ነገሮች ነበሩ። እዚህ መጽሐፍ ውስጥ ተክሰዋቸዋል። እነዚህን በመሰረቱ ሀገሪቱ ወደ መጣችበት ፍጹም ፈላጭ ቆራጭ አገዛዝ ትመለሳለች። አንደኛው ሁኔታ ነው ይሄኛው። ሁኔታዎች ባሉበት ከቀጠሉ ማለት ነው ይመስለኛል። ሁለተኛው በገዢው ፓርቲ ፍላጎት ወይም በሀገር ውስጥና በውጭ ግፊት ሀገሪቱ ወደፊት ልትገሰግስ ትችላለች። ሶስተኛው ሀገሪቱ ለረጅም ጊዜ በሚቆይ መበስበስና በቀጣይ ቀውስ ውስጥ ስትናጥ ትኖራለች ብለው እንደ ዋና ዋና ነጥቦች አስቀምጠው እንደ ተጨማሪ እንደ አራተኛ ደግሞ ወደ መከፋፈልም ልታመራ ትችላለች ብለው ነበረ። የትኛው የሰመረ ይመስሎታል ከዚህ ውስጥ?
በጣም አስቸጋሪ ነው። ለነገሩ አራቱም ያሉ ይመስለኛል።
አሁንም
አራቱም ያሉ ይመስለኛል።
ያብራሩ
እንግዲህ ምን እዚህ የሚጋጩ ህልሞች ላይ በመጨረሻው መጽሐፌ ላይ ለማሳየት እንደሞከርኩኝ ተቃዋሚዎችም አካባቢ መሰረታዊ የሆኑ በተለይ የጋራ አጀንዳ የሚባለው ነገር ኢትዮጵያ ወዴት ትሄድ እንዴት ትሄድ በሚሉት መሰረታዊ ጉዳዮች ላይ አሁንም ስምምነት የለም። ሁሉም የራሱን ህልሞች ይዞ ነው የገባው። አሁንም የሚጋጩ ህልሞች ትልቁ አደጋ እዛ ላይ ነው። ሁሉም የራሱን ህልም ጭኖ ነው እየተንቀሳቀሰ ያለው። እነዚህ አደብ ካልገዙ መስመር ካልያዙ ብሔራዊ መግባባት የሚለው ውስጥ ካልገባን ችግሮቹ ወዴትም ሊወስዱን ይችላሉ። ምናልባት አምባገነናዊ የፖለቲካ ስርዓት የሚለው ትንሽ ያ እየቀነሰ የመጣ ይመስለኛል። ምክንያቱም ወደ ብላድ ባዝ እንኳን ብንገባ የነበረው የኢህአዴግ አገዛዝ በነበረበት መንገድ መቀጠል አይችልም። ስለዚህ ከአምባገነን የሚኖር ምናልባት ከሌሎቹ ካስቀመጥኳቸው
ፍጹም
ፈላጭ ቆራጭ አገዛዙ ከዚህ በኋላ የመኖሩ እድል እየመነመነ መጥቷል። ሙሉ በሙሉ አልወጣም፣ እየመነመነ ግን የመጣ ይመስለኛል። ሌሎቹ ግን አሁንም አደጋው እንዳለ ነው። በተለይም የጋራ አጀንዳ ለመቅረጽ ተቃዋሚዎች አካባቢ እየተሰራ ስራ አይደለም። ይሄ ለውጥ የቤት ስራችን ሳንሰራ ለውጥ ፈላጊው ትውልድም የጋራ አጀንዳ ሳይቀርጹ አብዮቱ መጥቶ ንጉሱን ቢያወርድም ደርግ ከጎን አብዮቱን ሰርቆ 17 ዓመታት የአንድ ትውልድ ምርጥ ልጆችን ጨፍልቆ እንደሄደ አሁንም የጋራ አጀንዳ ሳንቀርጽ የቤት ስራችን ሳንሰራ ነው ለውጡ እየመጣ ያለው። ስለዚህ ይሄ ሁላችንም የሚጋጩ ህልሞቻችን ይዘን ጫወታ ውስጥ ገብተናል እና መስመር ካላስያዝ ነው፣ በፍጥነት አቅጣጫ ካላስያዝ ነው፣ በፍጥነት ወደ ብሔራዊ መግባባት ካልን አደጋዋል።
ሁለተኛው ግምት ወይም ሴናሪዮ በገዢው ፓርቲ ፍላጎት ወይም በሀገር ውስጥና በውጭ ግፊት ሀገሪቱ ወደፊት ልትገሰግስ ትችላለች የሚል ነው። የአሁኑን ሁኔታ ስንመለከት ቲም ለማም ይሁን ማንም ከኢህአዴግ ከራሱ ውስጥ የወጣ ኃይል ከዚህ ለውጥ አንቀሳቃሽ ኃይሎች መካከል አንዱ እንደሆነ ይታወቃል። ይሄ ከርሶ ግምት ከርሶ ሴናሪዮ ጋር አብሮ የሚሄድ እንቅስቃሴ ነው በኢህአዴግ ውስጥ ያየ ነው?
ከሞላ ጎደል
ሌላ ግምት ነበረው?
ኖ ከሞላ ጎደል ምንድን ነው ከውስጥም ከውጭም ግፊት ነው። ምንም ጥያቄ የለውም። እና አቶ ለማን እና ዶክተር አብይን ምኒልክ ቤተ መንግስት ያስገባው የወጣቱ ትግል ነው። እኛን ከእስር ቤት ያስፈታው የወጣቱ ትግል ነው። ብዙ መልክ አሁን ያለው ለውጥ የሚባለው ነገር ያመጣው የወጣቱ ትግል ነው። በትጥቅ ትግሉ እንኳን እንታገላለን የሚሉ ኃይሎችን አዲስ አበባ እያስገባ ያለው ይሄው የወጣቱ ትግል ነው። በተለይም ይሄ ቀሮ የሚባለው ስለዚህ የውስጥ ግፊት እና የውጭ ግፊት ይላል። ግፊቱ አንዱ አልገዛም፣ እንደ ድሮ እንደለመድከው አትገዛኝም የሚል አዲስ ትውልድ ተፈጥሮ ተንቀሳቅሷል። ምናልባት እኔ ከጠበቅኩ በላይ ፈጥኖ ሊሆን ይችላል እንጂ ኢህአዴግ ለራሱ እንደማይለወጥ መለወጥም እንደማይፈልግ በብዙ አጋጣሚዎች ያሳየ ድርጅት ነው። አሁን ግን ታንቆ ወደ መለወጥ ውስጥ እየገባ ነው። ተለውጧል አይደለም፣ ወደ መለወጥ ውስጥ እየገባ ነው።
ይሄ እንቅስቃሴ በህዝብ ግፊት በቄሮም በሌሎችም አካባቢዎች ተቀጣጥለው በነበሩ እንቅስቃሴዎች የተገፋ ቢሆንም ኢህአደግን ገርስሶ ከመጣል ይልቅ ኢህአደግ ራሱ ውስጥ ሌላ የለውጥ ኃይል ወደ መፍጠር ወስዷል። ይሄ ሁኔታ አሁን የተፈጠረው ሁኔታ በእርሶ እምነት ኢትዮጵያ ውስጥ እያየን ያለነው ሁኔታ አብዮት ነው ወይስ ደግሞ ጥገናዊ ለውጥ ነው? ብዙዎች የሚያነሱ ጥያቄ ነው። እርስዎ የፖለቲካ ሳይንስ ምሁር ስለሆኑ ይህንን ያብራሩልኝ።
ሁለቱም ተደባልቆ የሚጓዙበት ሁኔታ ያሉ ይመስለኛል።
ይቻላል አብዮትና ጥገናዊ ለውጥን አብሮ ማስኬድ?
አዎ፣ ለምሳሌ ንጉሱ ከየካቲት ላይ ነው መንግስታቸው የተናጋው። ሰራዊታቸው ግን ጨክኖ እግራቸውን ጎትቶ እስር ቤት ያስገባው መስከረም ላይ ነው። 6 ወር ሁለቱም ጎን ለጎን ይሄዱ ነበር። እንዳውም በኢትዮጵያ ታሪክ የተለየ ነጻነት የነበረው በነዛ 6 ወራት ነበሩ። ንጉሱም ሞአንበሳ ዜና ወገደ ይሁዳ ይሉ ነበር። ወታደሩም አንዳንድ ጊዜ ታዛዥ ይሆናል፣ አንዳንድ ጊዜ ሚኒስትሮቻቸውን ያስርባቸዋል። እንዳውም ይመሳሰላል እኮ በአንዳንድ ነገሩ እና ሁለቱም ነው የሚልበት ምንድን ነው ወዳቢ
መሰረታዊ ለውጥ ይጠይቃል። ቦታን መልቀቅና በሌላ መተካት ይጠይቃል።
ኤግዛክትሊ።
ሁለተኛው ግን ባለበት ቦታ ሆኖ ቀለም መቀባት፣ አንዳንድ ምስማር
መምታት እሱ ነው እንግዲህ። በሁለቱ መሀል ነው። ቀለም መቀባት ብቻ ነው ማለት ትንሽ ያስቸግራል።
እሺ ዶክተር መረራ
አሁን ባለው ሁኔታ
ሲነግሩ
ከዛ ትንሽ አልፏል፣ ግን መሰረታዊ ለውጥ እየመጣ አይደለም።
ኢህአደግ አሁንም አለ ብለውኛል። እነዚህ አደገኛ ሁኔታዎች አሁንም እንዳሉ ናቸው ብለውኛል። አሁን ባለው ሁኔታ ኢህአደግን ታምኑታላችሁ?
እኔ በፖለቲካ ላይም በአብዛኛው 100% ማምኖ ራሴን ነው ሚሰራው ስለማቅ ማለት ነው። ምንም ያኑት ራሱን ያምኑታል። እኔ ያው 100% ራሴን እስካሁን ድረስ የምችለውን ያክል ራሴን እያመንኩ የሚሰራቸው ስራዎችን በዛ ደረጃ ነው የሚሰራው። ራሴን የምጠራጠርባቸው ሁኔታዎች ሊፈጠሩ ይችላሉ፣ ነገ ምን ይሆናል በሚለው ጥያቄ ላይ። ዋና ጉዳይ ምንድን ነው? ኢህአዴግን ከማመን ይልቅ አሁን የወጣው ትውልድ እየተፈጠረ ያለው ትውልድ አንድ ነገር ሳያገኝ መሰረታዊ ለውጥ ሳያገኝ ዝም ብሎ ገብቶ ይተኛል የሚል ግምት የለኝም። ኢህአዴግን ከማመን ይልቅ ኢህአዴግ ተመልሶ ፈላጭ ቆራጭ አገዛዝ በኢትዮጵያ ህዝቦች ላይ ለመጫን የሚችልባቸው ሁኔታዎች እየመነመኑ መጥተዋል፣ እያነሱ መጥተዋል። ጠፍቷል አይደለም እያልኩ ያለው እየመነመኑ መጥተዋል። ለምሳሌ አንዳንድ ባለን መረጃ ህወሓት ውስጥ አብዮታዊ ዲሞክራሲ ተመልሶ መምጣት አለበት ብሎ የሚንቀሳቀሱ እንዳሉ መረጃው አለ። ይህ ተመልሶ የሚመጣው አብዮታዊ ዲሞክራሲ የትናንትናው የእናቶ መለስ አብዮታዊ ዲሞክራሲ ነው። አብዮታዊ ዲሞክራሲ እንግዲህ አብዮታዊም አይደለም ዲሞክራሲም አይደለም፣ ሁለቱም አይደለምና
ከመጽሐፉም ጋር አያይዤ እመጣለሁ።
እና ስለዚህ እነዚህ ነገሮች አሉ። ዋናው ነገር ኢትዮጵያ አሁንም ቢሆን አደገኛ መስቀለኛ መንገድ ላይ መሆኗ አስረግጦ መናገር ይቻላል። እንዳልኩኝ ወዴትም የመሄዱ ጥያቄ አለ። በተለይም እና ዶክተር አብይ ነቢይ ሆኖ አንዳንዶቻችሁ እንደምትሉት በቁርጠኝነት ይሄን ራሱ ኢህአዴግም ጭምር በቁርጠኝነት
አንዳንዶቻችሁ ሲሉ እንደ መገናኛ ብዙሀን እንደ ሚዲያ እኛ አንልም።
የለም ዳያስፖራ ማለት ነው። ዳያስፖራ ማለት ነው።
እሺ
እንግዲህ ካልገፉ አደጋው አለ፣ ግን ለውጦችም ደግሞ ተስፋ የሚሰጡ ነገሮች አሉ።
ዶክተር መረራ ኢትዮጵያ አሁንም አደገኛ ሁኔታ ውስጥ ነች ካሉባቸው ነጥቦች መካከል አሁን እርስዎ ራሱ የጠቀሱት ሁሉም የየራሱን የሚጋጩ ሀሳቦች ይዞ ነው ወደ መድረኩ አሁን የገባው ወደ ተከፈተው መድረክ የገባው አሁንም ያለው። ስለዚህ አሁን አደጋው አሁንም አለ ብለዋል። ለዚህ ጉዳይ የኦነግንና የኦሮሞ ነጻ አውጪ ግንባርንና እርስዎ የሚመሩትን ድርጅት የኦሮሞ ፌዴራሊስት ኮንግረስን የሰሞኑን ንግግሮች፣ ግንኙነቶች ማንሳት እፈልጋለሁ። ኦህዴዱንም እዚህ ውስጥ መጥቀስ እፈልጋለሁ፣ ማስገባት እፈልጋለሁ እና አብራችሁ ልትሰሩ የምትችሉባቸው ልዩነቶቻችሁን ልታጠቡ የምትችሉባቸው መስኮች፣ መድረኮች አሉ ብለው ያስባሉ? የሚጋጩ የሚሏቸው ሀሳቦች ምንድን ናቸው በእናንተ ውስጥ?
ለምሳሌ ኦነግን መጀመሪያ በሚመለከት መሰረታዊ የእኛና የእነሱ ልዩነት ይሄ እኛ መጀመሪያውኑ ከቤት ስንወጣ የኦሮሞ ሕዝብ የመብት ጥያቄ በሰፊ ኢትዮጵያ ውስጥ ይመለሳል፣ አንቀጽ 39 የእኛ ጉዳይ አይደለም። ኦሮሞ እንደ ትልቅ ሕዝብ እንደዛ ግንድ ሀገር ግንድ በጂኦግራፊም ይሁን በህዝብ ብዛትም ይሁን ባለው በሁሉም ጉዳዮች ኦሮሞ አመችነቱ ለመገንጠል ሳይሆን ያንን ሀገር የመለወጡ
ሚና ውስጥ ሳብ ነው ግንድ ነው
አው የተሻለ
ግንድ ነው ብሎ ነው የሚያምኑት እርሶ?
አው ከመጀመሪያው ከቤት ስንወጣ እንደዛ ብለን ይወጣ ነውና ኦነግ እዛ ለመድረስና ለመድረሱ እርግጠኛ አይደለሁም። ዞሮ ዞሮ ከአስመራ አዲስ አበባ ሲገባ አማራሩ የመገንጠል ጥያቄ ይዞ የሚመጣ አይመስለኝም። ዋና ጉዳይ እሱ ነው
አይመስለኝም ነው ወይስ
ነው? አልተነጋገርንበትም ነው አልተነጋገርንበትም ነገር ድሮንም ቢሆን ለነገሩ
ፖለቲካው ሰውስ ምን ያቃሉ እርሶስ? በ
እኔ አዲስ አበባ ሆኖ መቼም ኢትዮጵያን ገነጥላለሁ ብሎ አዲስ አበባ መቀመጡ
ነፃ የፖለቲካ አየር እስካለ ድረስ
ነፃ የፖለቲካ አየር ኖሬ አልኖረ የኢትዮጵያ እምብርት የኦሮሚያ እምብርት በሆነችው አዲስ አበባ በሁለቱም ለነገሩ እምብርት ናት ሆኖ ኦሮሞ በገንጠል ኦሮሞ እንደዛ ይሁን ወይ ወደሚለው የሚሄዱ አይመስለኝም።
ዞሮ ነው የኦፌኮ አቋም
ነው። ዞሮ ዞሮ አቋማችን ግልጽ እኮ ነው። የኦሮሞ ህዝብ በህዝብ ደረጃ የሚሻለው የኢትዮጵያ ህዝብ ግንድ ነው፣ ትልቅ ህዝብ ነው። ዲሞክራሲያዊ ለውጡ መምራቱ ይሻለዋል፣ እዛ ውስጥ በቁመቱ መሳተፉ ይሻለዋል የሚል ነው። ከመጀመሪያው ነው ከቤተ ወጣ ነው የኛም በተወሰነ ደረጃ ስንጣላ የነበረው በነዚህ በዚህ ጉዳይ ነው። አሁን ባለበት ሁኔታ ኦነግም ቢሆን ድሮንም ቢሆን እንግዲህ ምንድነው የራስን እድል በራስ የመወሰን የሚባለው ለነገሩ ኢህአፓ ሜሶኒም ኦነግም ህዝቡ ራሱ ይወስን የሚሉ ነገር አላቸው። የግድ መገንጠል የሚለው የሚቻል ነበር ማለት ነው። ያ መገንጠል የሚለው ነው የሚጎላውና ሰው የሚፈራው እንጂ መጫወቻ ሜዳ አላቸው ማለት ነው። የግድ ወደ መገንጠሉ ሳይሆን የኦሮሞ ህዝብ የተሻለ እድል ካገኘ እነሱም ያንን ላይጠሉ ይችላሉ ቢያንስ የሚል ግምት አለኝ። ዞሮ ዞሮ እዛ ውስጥ አይደለም እኛ ሁለት ነገር ነው ወደ ስምነቱ ያመሩን ሁለት ነገሮች ናቸው። አንደኛው አሁን ባለበት ሁኔታ በተለይ ይህን ለውጥ ያመጣው ከሁሉም በላይ የኦሮሞ ቄሮ የሚባለው ኃይል እንዲከፋፈል አንፈልግም። ይህ ኃይል ከተከፋፈለ እነሱም ወደ ቦታቸው እኛም ወደ እስር ቤታችን ልንመለስ እንችላለን። ይህ ኃይል ነው ይህን መንግስት የቆመበትን መሬት አናግቶ እዚህ ያደረሰ ማለት ነው። ይህ ኃይል ዝም ብሎ በሜዳ ጥንቃቄ በጎደለው መንገድ አሁን ወደ መቀናቀንና አጉል መቀናቀን ውስጥ ብንገባ ሊጋጭ ይችላል፣ ሊከፋፈል ይችላል። ልክ በንጉሱ ዘመን የሀፓና ሜሶን የተማሪ ንቅናቄ እንደተከፋፈሉና አብዮቱም ጠፍቶ እነሱም አሁን የደረሱበት ደረጃ እንዲደርሱ የተደረገው በዚህ ነው።
ያሰባችሁት መንገድ ያን ጊዜ ያሰባችሁት የነበረው ስለዚህሩን እንደሳተ ማለት
ነው። አሁንም ቢሆን በተለይም የኦሮሞ ወጣት አንድ ለራሱም በእኛ ደም የመጣውን ለውጥ አትቀልዱበት እያለ እየጠየቀ ነው። የተደበቀ ነገር አይደለም ማለት እየጠየቀ ነው በምናደርጋቸው ስብሰባዎች። ሁለትም እኛ ወደ ግጭት አሁን ባለንበት ሁኔታ ከሞላ ጎደር ሁለት የኦሮሞ ተቃዋሚ ኃይል ሆኖ ወጥቷል። ሁለቱም ሁለታችንም ሰፊ በቂ ድጋፍ አለ። የነዚህ ሁለቱ ድርጅቶች ወደ አብሮ መስራሳ ወደ ግጭት ከገቡ የኦሮሞ ወጣት ከመክፈል አደጋ የሚድንበት ምንም መንገድ የለውም። ስለዚህ ይሄ የወጣቱ አንድነት ለነሱም ለኛም በጣም ወሳኝ ነው። ወጣቱ አቅጣጫ መያዝም ሊያጋጩን ነው የሚመጡት ወይስ አብሮ ሊሰሩ ነው የሚመጡ የሚለው ጥያቄ መንገድ መያዝ አለበት። አንዱ ለዛ ነው ወደዚህ በፍጥነት የገባ ነው። በተለይ ወጣቱ በተለይ አቅጣጫ የትግል አቅጣጫ እንዲይዝ ነው። ሌላው እንደ ተቃዋሚ ከዚህ በፊትም የመጠላለፍ ፖለቲካ አልጠቀመንም። እነሱም ይሄን ያውቁታል፣ እኛም ይሄን እናውቃለን። ወደ ውስጥ ግን ገብተን ምን ምን ጥያቄ ላይ እንዴት አብረን እንሰራለን የሚለው ውስጥ አልገባንም። ምናልባት አብሮ መስራት ትግሉን ወደ ጋራ መምራት ሊኬድ ይችላል። አንዱ ሌላው ላይ ለምሳሌ ምርጫ ቢመጣ ውድድር ውስጥ እንዳንገባ አንዱ ሌላው ላይ እንዳይወዳደር መሆን ይችላል፣ ወይም የጋራ ተወዳዳሪዎችን ወደ ማቅረቡ ሊኬድ ይችላል። ሌላው ቢቀር የኦሮሞ ህዝብ ድምፅ እንዲከፋፈል አንፈልግም። በዛ ላይ ነው ሁለት ፓርቲ ልንሆን ይችላለን። አሁን ያለው ሁለት ፓርቲ ነው። አሁንም ያ ሊቀጥል ይችላል። ግን አጉል የህዝብ ድምፅ ከፋፍሎ እንደገና አምባገነናዊ ስርዓቱ የመቀጠሉ ሁኔታ ለመቀነስ ነው። ይሄ ማለት ደግሞ ሌሎች እንዳይገቡ ያደርጋል ማለት ነው። አሁን እኛ መድረክ አባልነን እንቀጥላለን። መድረክን ከዛሬ ጀምሮ አንፈልጋችሁም ብለን ዘመዶቻችን አግኝተናል ወደሚለው አንሄድም።
ተከታዩ ጥያቄ ነበር
ሌሎች የኦሮሞ ድርጅት የሌሎች የኦሮሞ ድርጅት የኢትዮጵያ ድርጅቶች ጋር እኛ መጣላት አንፈልግም። ዋናው አጀንዳችን አንድ ህጋር ሀገር አለን፣ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ እንዲፈጠር ነው አሁን ያለው አጀንዳ። የስልጣን ሌሎች ነገ ተነጎዳ ሊመጡ ይችላሉ። የስልጣን ጥያቄ ምንም ይሁን ከዛ በኋላ ሊመጡ ይችላሉ። እንደው አንዳንድ ጊዜ እኔ ሲናደድ ያምቦ ወረዳ አስተዳደርነት የሚከለክለኝ የለም ይላልኩ ቀላል። ስለዚህ ሌሎች ጥያቄዎች የስልጣን ጥያቄዎች ነገ ተነጎዳ ሊመጡ ይችላሉ። ዛሬ ግን መሰረታዊ ጉዳይ አንድ ሀገር አለን ያቺ ሀገር እንድትለወጥ የመስራት ነው። ሁለት ሁላችንም በኩልነት የሚያስተናግድ ፖለቲካ ስርዓት ዲሞክራሲያዊ ስርዓት መፍጠር ነው። እዛ ላይ መረባረብ ነው። ሌሎች ጉዳዮች ከተነሱ የሚጋጩ ህልሞች ውስጥ እንገባለን። ሁሉም የራሱን ህልም ይዞ ከጋለበ ተቃዋሚውም መሰረታዊ ጉዳዮች ላይ ሳይስማማ የቤት ስራችን ሳንሰራ ለውጡ መጣ። ስለዚህ ከሁሉም ጋር ተሰርቶ ዲሞክራሲያዊ ስርዓት ሁሉም ሜዳው በዲሞክራሲያዊ መንገድ የሚስተናገድበት ሁኔታ እንዲፈጠር ነው። ስለዚህ ከእውነት ጋር የመደባለቅም የምንም ሳይሆን አብሮ የመስራት በተለይም የኦሮሞ ህዝብ ድምጽ እንዳይከፋፈል የኦሮሞ ወጣቶች እንዳይከፋፈሉ የማድረግ
የአጋርነት መንፈስ ነው ለማነጽ የምትፈልጉ።
ኖ አጋርነትም ብቻም ሳይሆን ቅድም እንዳልኩ ለምሳሌ ምርጫ ቢመጣ 50-50 በመቶ ልናስገባን ይችላለን። አንዱ በሌላው ላይ እንዳይወዳደር ማለት ነው። በጋራ ለምሳሌ የምንገፋቸውን የፖለቲካ አጀንዳዎች በጋራ መግፋት ይቻላል ማለት ነው። እንዲህ ያን ነገሮች
እና በልዩነት ተግባብታችሁ ስራችሁን መቀጠል
ሀሳብ አሁን ያለው በልዩነት በልዩነቶቻችን አቻችለን ትግሉን መግፋት ነው። ነገ ተነጎዳ ከዛ በላይ አይሄድም ማለት አይደለም። ከወደድ ጋር ካወጣው በኋላ ከወደድ ባለስልጣናት ጋር ተነጋግረናል። ዶክተር አብይና አቶ ለማን ጀምሮ ማለት ነው። እንደ መንግስት ሳይሆን እንደ
በግለሰብ ደረጃ
በአንድ ደረጃ ተነጋግረናል። በአደባባይም ደግሞ አቋማችን አሳውቀናል። እኛ እግራችሁን ይዘን አንጎትትም፣ ከኋላ ሾኬ አንመታችሁም፣ የምትችሉትን ያክል ስሩ፣ ጠንክራችሁ ስሩ። የኦሮሞ ህዝብ ትግል የኢትዮጵያ ህዝብ ትግል ግን ብቻችሁ እንዳር ታደርሳላችሁ የሚል እምነት የለንም። እኛ ለምናካሄደው ትግል ለምንመራው ትግል ደግሞ እንቅፋታቱ ነው። ከዛ በኋላ ከሶስት ወር በፊት አስቸኳይ ጊዜ አዋጁ ስነሳ አንድ ቢሮ ነበረን አዲስ አበባ ውስጥ። አሁን ግን አብዛኛውን ኦሮሚያ ከመቶ ቢሮዎች በላይ በሶስት ወር ውስጥ ከፍተናል። ህዝቡንም ደግሞ ማደራጀቱም ስብሰባዎች ማካሄዱን ቀጥለናል። ስብሰባዎች ስናካሄድ የአካባቢው ጸጥታ ኃይል ስብሰባዎቻችንን ጸጥታ ያስከብራል። እንዳሁም እንደ ቀልድ አንዳንዶቹ ሌሎቹንም እናጅም ነበር እናንተም እናጅም ምናለ ብሎ ስሉ ነበር ፖሊሶቹ። ስለዚህ አሁን ባለው ሁኔታ እነዚህ ስራዎችን እንቅፋት እየሆኑ አይደለም። ለምሳሌ አንዳንድ ጊዜ ግን ሀረር አካባቢ ለምሳሌ እነዚህ ጭናክሰን፣ ባብሌ፣ ሌሎች ቦታዎች በኦሮሞ ህዝብ ላይ አብዲሌ እና የሶማሌ ልዩ ኃይል ሲወስድ የነበራቸው እርምጃዎች ብዙ እረፍት አስንቶን ነበር። እሱ ላይ መግለጫ ማውጣትም ሆነ አንዳንድ ነገሮች ማድረግ ነበረብን። ከዛ በላይ ማድረግ ግን የተቆጠብ ነው በእንደዚሁ አይነት ምክንያት ነው። እንዲሁም በግልጽ ቋንቋ ጠቅላይ ሚኒስቴር ኦሮሞ ነው፣ ፕሬዚደንት ኦሮሞ ነው፣ መከላከያ ሚኒስቴር ኦሮሞ ነው፣ ፍትህ ሚኒስቴር ኦሮሞ እየተባለ ምንድን ነው የህዝብ የሚጠቃው የሚለውን ማንሳት ነበረብን። እና እነዚህ ነገሮች ከእነሱ ጋርም ወሰን ክልላችን ግልጽ ነው ማለት ነው። የፖለቲካ ወሰን ክልላችን
ብዙ ላነሳ የምችላቸው ጥያቄዎች አሉ። ካለን ጊዜ አኳያ ግን እንደው ፈጠን ፈጠን አድርጌ አንዳንዶቹን እንደው ሳናነሳቸው እንዳናልፍ ብቻ ላንሳ። የሰሞኑን የአዲስ አበባን ሁኔታ ከኦነግ መግባት ጋር ተያይዞ እየታየ ያለውን ሁኔታ እንዴት ነው የሚገመግሙት ዶክተር መረራ?
ዶክተር መረራና ሰለሞን የጀመሩትን ውይይት እዚህ ጋር ገታ እናድርገው። መለስ ብለን ይዘነው እንመጣለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል።
በትዊተርም #voaamharic ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
ሰሎሞን አባተንን። ወደ ተከታዩ የዝግጅታችን ክፍል ከመሸጋገራችን በፊት ጽዮን
አንድ ዜማ እንጋብዛችሁ። ሄለን በርሄና አሊ ቢራ ሰሞኑን የተጫወቱትን አንድ የኦሮምኛ ዜማ
አብራችሁን ቆዩ።
Shagetiya
በሪህንና አሌ ቢራን እናመሰግናለን። አሁን የሰለሞንና የዶክተር መረራ ቀሪ ክፍል ይቀጥላል።
የሰሞኑን የአዲስ አበባን ሁኔታ ከኦነግ መግባት ጋር ተያይዞ እየታየ ያለውን ሁኔታ እንዴት ነው የሚገመግሙት ዶክተር መረራ?
እነሱ እንግዲህ ከዚህ በፊትም እንደዛ ይደረግ ነበር፣ ብዙ ኃይሎች እዚህ ውስጥ ሊገቡ ይችላሉ። በዋናነት ግን ይሄ የሚጋጩ ህልሞች ያልኩኝ እንደዚህ አይነቱን ነው። የሚጋጩ ህልሞችን ይዘን ሊጣሉ የሚችሉ ባንዲራዎችን ይዘን የጋራ ቤት ስራችን ሳንሰራ የምናደርጋቸው ነገሮች ለእነዚህ ሊያጋልጡ ይችላሉ። መንግስትም ደግሞ አንዳንድ ጊዜ ለውጡን የማይፈልጉ ኃይሎችም ደግሞ እጃቸውን አስገብተውም ሊሆን ይችላል። እዚህ ስለሆንኩኝ እርግጠኛ አይደለሁም፣ የተሻለ ማንበብ አልችልም ማለት ነው እዚህ ሆኜ። ዞሮ ዞሮ ግን የሚጋጩ ህልሞቻችንን በአግባቡ መያዝ፣ ሁሉም ኃይሎች በተለይ ጨዋታ ውስጥ በስፋት የሚገቡ ኃይሎች ደጋፊዎቻቸው፣ አባሎቻቸው አጉል ነገር ውስጥ እንዳይገቡ መጠንቀቅ በጣም አስፈላጊ ነው። ለምሳሌ ጥሩ ምሳሌ አብዛኛው ኦሮሚያ አካባቢ አብዛኛው የምንንቀሳቀስባቸው ቦታዎች ቢሮ ስንከፍት ለምሳሌ አሁን ሸሸመኔ ወደ 750,000 ብዙ ሺህ ነው ሰው። አምቦ አካባቢ ለምሳሌ ወደ 2 ሚሊዮን ሰው ነው ሲወጣ የነበረው። የኦነግ ባንዲራ ይኖራል፣ የእኛም ባንዲራ ይወጣል። ምንም ግጭት የለ፣ አንድ ድንጋይ የወረወረ የለ። ሁሉም በዛም በዚህም እንትን ብሎ ይወጣል። ግን አንድ ድንጋይ ሌላ ሁለት አይደለም፣ አንድ ድንጋይ እነዚህ የምንንቀሳቀስበት ቦታዎች ወለጋ፣ ሸዋ፣ ሀረር፣ አርሲ ባሌ ብዙ ቦታዎች ተንቀሳቅሰናል። አንድ ድንጋይ እኛ በምናደርጋቸው ቦታዎች ለወደፊቱ ክፉ እንዳያስቡብን እንጂ አልተወረወረም፣ አይወረወርም። እንዳሁም ገበሬው አካባቢ እነዚህ ወንድማሞች ናቸው ተዋቸው ወደሚለው ነው እየሄዱ ያለው። ሌላውም በዛ ደረጃ ወደ አጉል መቀናቀን ውስጥ ካልተገባ፣ ወደ አላስፈላጊ የህልሞች ግጭት ውስጥ የግድ ትናንሽ ነገሮች ወደ መግባቱ ካልሄን የተለያየ ልብስ ለብሴ እንደምትወጣ ማለት እኮ ነው። ምንም እንትን የለም። እና ሁሉም ይህንን አውቆ ኢትዮጵያ የሁላችን ናት፣ የኦነግ ባንዲራም፣ የኢትዮጵያ ባንዲራም፣ የእኛም ባንዲራ፣ ኢህአዴግ ባንዲራም፣ ሰው የፈለገውን ይዞ መሄድ ይችላል የሚለውን መቀበል አለብን። ያንን ካደረግንና ደጋፊዎቻችን ደግሞ ወደ አላስፈላጊ ግጭት እንዳይገቡ አንድ የምንችለውን ያክል በዛ አቅጣጫ መግፋት የለብንም። አንዱ ትልቁ እሱ በምንም እንትን በዛ አቅጣጫ መግፋት የለብንም። ከሁሉም በላይ ግን ደጋግሜ የምለውን የጋራ የቤት ስራችን መስራት፣ የጋራ አጀንዳ ተቀርጾ የምናደርጋ የጨዋታው ሜዳ ሁላችንም ሊያስተናግድ በሚችልበት ደረጃ እንደገና እንዲዋቀር መንግስትንም ካልገፋን ራሳችንም ብሔራዊ ስምምነት የሚባሉ ብሔራዊ መግባባት የሚባሉ ውስጥ ካልገባን ሁልጊዜ ለዚህ አደጋው ክፍት ነው፣ እንጋለጣል ለዚህ አደጋ። እሱ መሰረታዊ ጉዳይ ነው። ብሔራዊ መግባባት ላይ መድረስ፣ ብሔራዊ ስምምነት ማድረግ፣ ተቃዋሚዎችም እርስ በርሳቸው ከመንግስት ጋርም እዛ መሰረታዊ ጉዳዮች ላይ ፖለቲካውን ወደ ሰለጠነ ከጥይት ይልቅ ግጭት ይልቅ ደጋፊዎችን በሰላማዊ መንገድ ወደ ማደራጀቱ ወደ ማንቀሳቀሱ ወደ ማሰለፉ ካልን ምን ጊዜም ቢሆን ለአደጋው እንጋለጣለን።
ዶክተር መረራ፣ አንዱ ትልቁ ችግር ነው ተብሎ በብዙ የፖለቲካው ተንቀሳቃሾች ውስጥ የሚነሳው ነገር በብሔር የመደራጀት ነገር ነው። እናንተ በብሔር የተደራጃችሁ ናችሁ። በእርግጥ በብሔር ያልተደራጁም ሌሎች የፖለቲካ ኃይሎች ጋር አብራችሁ እንደምትሰሩ ይታወቃል። የትኛው አማራጭ ነው ለኢትዮጵያ ትክክለኛ ነው ብላችሁ የምታምኑት?
አሁን ባለው አማራጭ ሁሉም ስንሞክር ነበረው፣ ህብረት ውስጥም መድረክ ውስጥም። አሁን ባለው ያለው አማራጭ ሁሉም በፈለገው መንገድ ይደራጅ፣ ግን ህግና ስርዓትን አክብሮ የጋራ አጀንዳን ማዕከል አድርጎ መደራጀትና ከመጋጨት ይልቅ ተባብሮ የመስራትን አቅጣጫ አስቀምጦ መንቀሳቀሱ ይመረጣል። በአዋጅ ይሄ ጥሩ ነው ይሄ መጥፎ ነው ወደሚለው ከሄድክ ሌላ ጫወታ ነው የሚለው፣ ወደ ሌላ ደግሞ ዙር ግጭትና ፍጭት ውስጥ ነው የምትገባው። ሁለቱም የኢትዮጵያ ታሪክ ውጤቶች ናቸው። ህብረ ብሔርም የብሔር ንቅናቄዎችም የብሔረ ብሔር ንቅና ፓርቲዎችም የዚህ የኢትዮጵያ ታሪክ ውጤት ነው። እነዚህን ካልተረዳን በስተቀር አንተ ለምሳሌ ከዛሬ ጀምሮ በብሔር አልትንቀሳቀስ ካልክ መብቴ በብሔር ደረጃ ተረግጧል፣ አልተከበረም፣ መሬቴ በዚህ ሲዘረፍ ነበር፣ ቋንቋዬ በዚህ ሲረገጥ ነበር የምሎ የግድ በዛ አቅጣጫ ገፋለሁ ይላል። የለም እኔ ተጠያቂ አይደለሁም ይሄ ይሻልሃል የምለው ደግሞ ወገን ያ ለመሻሉ ለዛኛ ዋስትና በማይሰጥበት ሁኔታ ሁሉም በግድ ጎን ለጎን የመንቀሳቀሱ ተከባብሮ የመቻቻል ፖለቲካ የመፍጠሩ ግን ወሳኝ ነው። ዋና ጉዳይ እኮ ካላጣላን በስተቀር ህብረት ውስጥ አብሬን ሰርተናል፣ መድረክ ውስጥም አብሬን እየሰራን ነው ከሁለቱም ጋር። አንድ ጊዜ አንድነት የሚባለው አፈንግጦ ወጣብን እንጂ አሁን ልክ አንተ ባለው ጥያቄ እና በአንዳንዶች ግፊቶች አልተጠቀመም። ዋና ጉዳይ ኢትዮጵያ ታሪክ ነው። ፖለቲካን ሁልጊዜ ታሪክን በአንተ እንደፈለግ አትመርጥም፣ የትናንት ስለነበር ማለት ነው። ስለዚህ አሁን ባለው ሁኔታ ነገ ተነጎዳ ልጆቻችን ወይም የዛሬ 20 30 ዓመት የተሻለ የፖለቲካ ቅርጽ የተሻለ የፖለቲካ መድረክ ሊፈጥሩ ይችላሉ ከኛ የተሻለ። ለዛሬው ግን እነዚህ ነገሮች መሬት ላይ ስላሉ እነዚህ ነገሮች ደግሞ ሰዎች በስሜት የሚገቡበትና በስሜት እየተደራጁበት ያለ ሁኔታ ስለሆነ በአዋጅ ይሄ ይቅር ያ ይቅር ጥያቄ ሳይሆን የፈለገው በፈለገው መንገድ ይደራጅ፣ ግን ተከባብሮ የመቻቻል ፖለቲካ ፈጥሮ የመስራቱ ሁኔታ ወሳኝ ነው። አሁን ለምሳሌ እኛን ድርጅት ብትወስድ እኛ ከኢትዮጵያ ድርጅቶች ጋር ምንሰራ ነበር፣ በኢትዮጵያ ደረጃ ከተደራጁ ጋር ከብሔር ንቅናቄዎች ጋርም ስንሰራ ነበር፣ አሁንም እየሰራ ነው። በነገራችን ላይ አሁን በኢትዮጵያ ደረጃ የተደራጁን በብሔር ደረጃ የተደራጁ ድርጅቶች በዚህ አጋጣሚ አይነኩንም እኛን። ሪቁንስ የሚያስፈራን የሌሎቹ ግጭት ነው። በተቻለ መጠን የምትፈልገው ሁላችንም የምንፈልጋቸው ነገሮች በገደብ ካደረግ የመቻቻል ፖለቲካው ደግሞ ፖለቲካው እኮ ሰው ነው የፈጠረው። ሰው ሲለወጥ ይለወጣል። ትናንት ለምሳሌ እኔ እና ለምሳሌ ወናግ አካባቢ ያሉት ኃይሎች የተጣላ ነው የተጋጨ ነው ይሄ የኢትዮጵያ አንድነትና ዲሞክራሲያዊ ስርዓት የሚለው ለምን ታጎላለ በሚለው ነበር። አሁን ግን ሁላችንም ዲሞክራሲያዊ ስርዓት የሚለውን በዋናነት እያነሳን ነው። ስለዚህ አብሮ መስራት ይቻላል። አብረህ የምትሰራው ግን እነዚህን የሚጋጩ ህልሞችን በገደብ ማድረግ ከቻልክ ነው።
ዶክተር መረራ ጉዲና፣ በጣም ብዙ ጥያቄዎች አሉ የምናነሳቸው፣ እንቀጥላለን። በራዲዮም በፌስቡክም በሌሎችም መድረኮቻችን እንቀጥላለን። ይሄ በጥሩ ቋንቋ የተጻፈ ጥሩ ማብራሪያዎችና ማጣቀሻዎች የሰፈሩበት የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች መጽሐፍ ብዙ ነገር
አንድ ነገር እዛ ላይ በልልህና የታሪክ ፈተናዎቹም አሁንም አሉ፣ የሚጋጩ ህልሞችም አሁን እየገጠሙን ነው። ምናልባት የኢህአዴግ ቆርጦ ቀጥል ፖለቲካው እየቀነሰልን መጥተዋል። በተለይም ለህወሓት መሪዎችም ለተቃዋሚ ፖለቲካ ኃይሎችም ለነ ዶክተር አብይም ማስተላልፈው መልእክት ሁሉም ቁጭ ብሎ በፍጥነት ወደ ብሔራዊ መግባባት ሀገሪቷን መምራቱ ወሳኝ ነው። ይህንን የሚጋጭ ህልሞችን ይዞ ከውጭ የገባውም ውስጥ ያለውም መተራመስ ውስጥ ከገባ ኢትዮጵያ ትተራመሳለች። ከዚህ ሀገሪቷን ለማዳን ህዝቦቿንም ለማዳን ቁጭ ብሎ መሰረታዊ በሆኑ ጉዳዮች ላይ ብሔራዊ መስማማት ማድረግ፣ ብሔራዊ ስምምነት ላይ መድረስ፣ የሚጋጩ ህልሞችን በአግባቡ መያዝ፣ በተለይም የቡዳ ፖለቲካ ብዬ እዚህ ላይ ጽፋለሁ። ይሄ ቡዳ ፖለቲካ ውስጥ እነንትና ናቸው ያጠፉት እነንትና ናቸው ያጠፉት የዚህ መቀባበሉ ሁኔታ ትተን በፍጥነት ወደ ብሔራዊ መግባባቱ ካልህን ምናልባት ለውጡ ለአደጋም ለቅልበሳም ክፍት ነው። የሚጋጩ ህልሞችን በማይሆን መንገድ አጋጭቶን የመሄዳቸውም ወደ እርስ በርስ ጦርነትም የመሄዳችን እድሉ አሁንም አለ። ስለዚህ ሀገሪቷና ህዝቦቿን ለመታደግ ወሳኙ ነገር በፍጥነት ወደ ብሔራዊ መግባባት ወደ ነጻና ፍትሃዊ ምርጫ ወደ ዲሞክራሲያዊ ስርዓት ፈጠራ መሄዱ ወሳኝ ነው። በዚህ አቅጣጫ ሁላችንም እንሰራ አደራላለሁ።
አመሰግናለሁ ዶክተር መረራ።
እኔም አመሰግናለሁ ስለሰጠኝ እድል።
መልካም ቆይታ እንመለሳለን ለውይይታችን።
ሰለሞንና እንግዳውን ዶክተር መረራ ጉዲና እናመሰግናለን። ጥሩ ውይይት ነበር። አድማጮች የዚህን ውይይት በምስል መከታተል ከፈለጋችሁ በዌብሳይታችን ላይ ተከታተሉ፣ እንደዚሁም በፌስቡክ ገጻችን ላይ እንጭነዋለን፣ ከዛ መመልከት ትችላላችሁ። ወደ ተከታዩ ዝግጅታችን እናልፋለን። ተከታዩ ዝግጅት ወደ ደቡብ ክልል ይወስደናል። በደቡብ ክልል አዲስ የዞንና የወረዳ አወቃቀር ጥናት ላይ ያተኮረ ይሆናል። ተከታዩ ዝግጅታችን
ህዝቡ ስሞታና ቅሬታዎቹን በተለያዩ አጋጣሚዎችና መንገዶች ሲያቀርብባቸው የነበሩ አስተዳደራዊ ችግሮችን ለመፍታት ያስችላል ባለው አዲስ የዞንና የወረዳ አወቃቀር ላይ የተካሄደን ጥናት ማጠናቀቁን የደቡብ ኢትዮጵያ ክልላዊ መንግስት አስታውቋል። በጥናቱ ውስጥ ለረጅም ጊዜ ተቃውሞ ሲሰማበትና ጥያቄ ሲቀርብበት የነበረው ኮንሶ ከሰገን ህዝቦች ዞን ተለይቶ ራሱን ችሎ ዞን መሆን እንደሚችል ተካቷል። ጽዮን ግርማ የደቡብ ክልል ፕሬዚደንት አቶ ሚሊዮን ማቴዎስን ስለ ጥናቱ አነጋግራ ተከታዩን ዘገባ አሰናድታለች።
የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ ክልሉ አዲስ ያስጠናው መዋቅርን ተግባራዊ በማድረግ ህዝቡ የሚያነሳውን ችግሮች ለመፍታት ጥረቱን አጠናክሮ እንደሚቀጥል ተናግረዋል።
12 ዓመታት የአዲስ ወረዳ መዋቅር ጥናት ተካሂዶ ነበር። ያን ጊዜም በየአመቱ ከሚኖረው የህዝብ እድገት ጋር ተያይዞ ለህዝብ የአስተዳደር መዋቅሩን ቅርብ ከማድረግ አንጻር ያው ተጨማሪ መዋቅሮችን እያጠኑ ማስተካከል ስለሚያስፈልግ አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው እና ያ ጥናት ነው በአሁኑ ጊዜ ተጠናቀቀ የሚባለው።
ማን ነው ጥናቱን ያጠናው?
ያው ጥናቱ እንዲጠና በተለያየ ጊዜ ከህዝብ ጥያቄዎች ትነሱ ነው የቆየው። ህዝብ አቅራቢያው የወረዳ ማዕከል እንዲከፈትለት ምክንያቱም ከሚያነሳቀው ጥያቄዎች ፈጥኖ አገልግሎትን ከማግኘት አንጻር ሲያነሳ ነው የቆየው እና ገዢ ፓርቲ ከዚህ ተነስቶ ወስኖ ነው ወደ ጥናት ውስጥ እንዲገባ ያደረገው እና ጥናቱን ያጠናው ገዢ ፓርቲ ራሱ ማስቀምጠው ዳይሬክሽን አቅተቀምጠት ነው ማለት ነው።
አቶ ሚሊዮን ጥናቱ ያካተተውን እንደነገሩን ከዚህ በፊት ልዩ ወረዳ የነበረው አላባ ወደ ዞን እንዲያድግ ሀሳብ ቀርቧል። በተጨማሪም ዌራ ዙሪያ ድጆ ዌራ እና ድጆ የተባሉ ወረዳዎችን ያቅፋል ተብሏል። ወረዳዎቹም ቁሊቶ፣ ጉባ እና የቤሻኖ ከተሞች እንዲሆኑ በጥናቱ ላይ ተገልጿል ተብሏል። በተጨማሪም ከጋሞ ጎፋ ዞን ጎፋ ለብቻው ዞን እንዲሆን በስሩም 8 ወረዳዎች ቢኖሩት ተብሎ በጥናቱ ላይ ተገልጿል። ጋሞ ዞን ደግሞ ብቻውን ሆኖ 13 ወረዳዎች ይኖሩታል ተብሏል። በተመሳሳይ ኮንሶ ወረዳ ሰገን ዞን ወጥቶ ለብቻው ዞን እንዲሆን በጥናቱም ተካቷል። አቶ ሚሊዮን ጥናቱ የህዝብን ብዛትና ጥያቄን መሰረት አድርጎ የተሰራ ነው ብለውታል።
ታሳቢ የሚደረገው ከህዝብ ብዛት አንጻር መነሻ ነው የሚያደርገው። ባለፉት 12 ዓመታት የዛሬ 12 ዓመታት አካባቢም እንደዚህ ተጠንቶ ነበረ የተጨማሪ ወረዳ መዋቅር። አሁን ደግሞ ካለው ተጨማሪ የህዝብ ብዛት ጋር ተያይዞ ሁለተኛው ያው የህዝብ ብዛቱ እንዳለ ሆኖ ለአስተዳደር አመቺነትም መነሻ በማድረግ ተጨማሪ ወረዳ ማዕከላትን ማጥናት አስፈላጊ ነው ሆኖ ስለተገኘ ከላይ የተነሱ አካባቢዎች ላይ ተጠንቷል። የዞን መዋቅሩም በተደጋጋሚ ህዝቡ ከስሩ ያሉ ወረዳዎችን በማስተባበር የልማት መልካም አስተዳደር ስራዎችን የሚሰራ ከመሆኑ ጋር ተያይዞ ተጨማሪ የዞን መዋቅር እንዲጨምር ያው በጥናት ተለይቷል። አንዱ ያው ጎፋ አካባቢ ላይ ያለው ነው። ሁለተኛ ኮንሶ አካባቢም በተደጋጋሚ ህዝቡ ከሚያነሳው ጥያቄ አንጻር በጥናት እየተካለለ ነው። ሌላው አላባም ወደ 79 የሚጠጉ ቀበሌያት ናቸው ያሉት እና በጣም ሰፊ የቆዳ ስፋት ያለው ልዩ ወረዳ ነው የነበረው ከዚህ በፊትም። ይህንንም ጭምር ለቀጣይ አስተዳደርም ለእድገትም በሚመች መልኩ መልሶ ማየት ይጠቅማል የሚል የጥናት መነሻም ጭምር ያን ስለሚያረጋግጥ በዚህ መልኩ የተጠኑ ናቸው። ሌሎቹ ወረዳዎች በየዞኑ ከላይ ባነሳሁት መሰረታዊ መነሻዎች የተጠኑ ናቸው።
መቼ ነው ተግባራዊ የሚደረገው ይሄ ጥናት?
ይህ ጥናት ያው የክልሉ ምክር ቤት አሁን የጥናቱን ግኝት መነሻ አድርጎ ተወያይቶ መወሰን ይገባዋል። ያው ከአንድ ወር በኋላ ይሄ ለክልል ምክር ቤት ቀርቦ ያው ተወስኖ ወደ ተግባር ውስጥ ነው የሚገባው ማለት ነው። አሁን ግን ያላለቁ ጉዳዮች አሉ። ለምሳሌ አሁን የወረዳ ማዕከላትን ስያሜንም በተመለከተ ህዝቡ ተወያይቶ ራሱ መወሰን አለበት። እነዚህን ማዕከላትን እና ስያሜዎችንም ጭምር ህዝቡን አወያይቶ ይሆነኛል ያማክለኛል በሚል አካባቢ ላይ ሊሆን ስለሚገባ እነዚህ ስራዎች እየተሰሩ ነው ያሉት አሁን።
በሌላ በኩል በሰገን ዞን ስር የሚገኘው ኮንሶ ወረዳ ለረጅም ጊዜ ላለፉት 2 ዓመታትና 3 ዓመታት ተቃውሞ ሲቀርብበት፣ በዚህ ተቃውሞ ምክንያትም የሰው ህይወት ጠፍቷል፣ ሰዎች ከአካባቢያቸው ተሰደዋል፣ ታስረዋል። የታሰሩት ሰዎች በቅርቡ ተፈተዋል። እነዚህ በቅርብ የተፈቱት ሰዎችን አነጋግረናቸው ነበር። በአካባቢው ላይ አሁንም ችግር እንዳለ በዞን አስተዳደሮች ጋር እንደማይስማሙ ገልጸውልን ነበር። አቶ ሚሊዮንን ይህንን አንስቼ ጠይቄያቸው ነበር። የሚነሱት ቅሬታዎች አሁንም ድረስ በክልሉ ይነሳሉ፣ የአስተዳደር ጥያቄዎች ደግሞ በዚህ ጥናት ተግባራዊነት ይፈታሉ የሚል እምነት እንዳላቸው ነግረውናል።
ያው አስተዳደር አካልን መሰየም ቀጥሎ መዋቅሩ ካለቀ በኋላ ያው ሂደቱን ተከትሎ የሚፈጸም ነው የሚሆነው። መጀመሪያ ህዝቡ በተጠናው ጥናት ላይ ተወያይቶ የደረጃው ባለው አደራጅቶ ምክር ቤቶች ከወሰነ በኋላ መዋቅሩን ቀጥሎ አዲስ በመጣው አደረጃጀት ላይ ማን ምን ይሰራል ወይም የት ተመድቦ ይሰራል የሚለው ነገር ቀጥሎ የሚታይ ነው የሚሆነው።
አቶ ሚሊዮን በአያይዘው እንደገለጹልን ከዞን መዋቅሮች በተጨማሪ ከደቡብ ክልል 56 ብሔር ብሔረሰቦች ውስጥ የሲዳማ ዞን የክልል ጥያቄ ራሱን በራሱ ችሎ የሲዳማ ክልል እንዲሆን በምክር ቤቱ ያቀረበው ጥያቄ ህገ መንግስቱን ተከትሎ ውሳኔ እንዲያገኝ እየታየ ነው ብለዋል።
በሂደት ላይ ያሉ አሉ። ያው ይሄ በዚህ አመት ውስጥ ጥያቄዎች ቀርቦ ማየት የሚገባው አካል አይቶ ህገ መንግስታዊ መንገዱን ተከትሎ የሚታዩ ናቸው። እሱ በሂደት ላይ ያሉ አሉ። አሁን ባለንበት ሁኔታ
ማን ማን ናቸው በሂደት ላይ ያሉ ጥያቄ ቀረበው?
አሁን ቀጥታ ያው ሂደት ላይ ቀጥታ የገባው ከሲዳማ ህዝብ የተነሳው ያው በሲዳማ ዞን ምክር ቤት ተወስኖ ለክልሉ ምክር ቤት የቀረበው ነው። ሌሎች ያው በዚህ ደረጃ የቀረበ የለም። በፍላጎት ደረጃ የምነሱ ናቸው እና እንትን ላይ ገብቷል ብዬ የምልሽ ከዚህ ጥያቄ አንጻር ያለ።
ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። አንቺንም እንደዚሁም የደቡብ ክልል ፕሬዚደንት አቶ ሚሊዮን ማቴዎስን። እንግዲህ የዛሬ ጊዜ ወደ ማብቃቱ ነው መሰለኝ ፕሮግራማችን።
አዎ ሰዓታችን ተጠናቋል፣ ፕሮግራማችንም ወደ መጠናቀቁ ነው።
እንግዲህ እስከዚያው ድረስ እንዳጀማመራችን ሁሉ በመልካም ምኞት ዝማሬ እንሰናበት። ለዛሬም
ሰላም
በመሐሙድ አህመድ።
ዝግጅታችን ለዛሬ ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ